ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የጠቅላይ ሚኒስትር አብይ አህመድን የባህር ዳር ጉዞ በተመለከተ ዘገባ ይኖረናል። ጠቅላይ ሚኒስትሩ በአሁን ሰዓት ባህር ዳር ይገኛሉ።
በኦሮሚያ ክልል ምዕራብ ጎጂ ዞን በተለያዩ ወረዳዎች በኦሮሞና በጌዲዮ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና ሺዎች የሚቆጠሩም ከቀያቸው ተፈናቅለው በችግር ላይ እንደሚገኙ ነዋሪዎች እየገለጹ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
ሌሎች የዜና ርዕሶችም አሉን። የዩናይትድ ስቴትስ ፕሬዝዳንትና የሰሜን ኮሪያ መሪ ሊገናኙ መወሰናቸውን የሩሲያ ውጭ ጉዳይ ሚኒስትር አስታውቀዋል። እንዲሁም ደግሞ በአፍጋኒስታን በደረሰ ፍንዳታ በሲቪሎች ላይ የሞትና የመቁሰል አደጋ ደረሰ የሚሉ ይገኙባቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሚያዝያ 12 2010 ዓ.ም ስርጭቶች ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ከአቀናባሪያችን ንጉሱ ታምሬ እንዲሁም ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
ቀደም ሲል እንደጠቆምነው የኢትዮጵያው ዜና አውታር እንደዘገበው ጠቅላይ ሚኒስትር ዶክተር አብይ አህመድ ማምሻውን ባህር ዳር ገብተዋል። እንደ ዘገባው ከሆነ የዶክተር አብይ ጉዞ ዋና ዓላማ በነገ ዕለት በሚካሄደው 7ኛ ጣና ፎረም ላይ ለመካፈል እንዲሁም ከህዝቡ ጋር ለመወያየት ነው። በጣናው ፎረም ላይ ጠቅላይ ሚኒስትር ዶክተር አብይ እንዲሁም የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ይገኛሉ ተብሏል። የሱዳን ፕሬዝዳንት ኦማር ሐሳል ባሽርን ጨምሮ የቻድ፣ የቶጎ እና የጊኒ ኮናክሪ ፕሬዝዳንቶች እንዲሁም የሶማሊያ ጠቅላይ ሚኒስትር ተካፋይ እንደሚሆኑ ዜናው አመልክቷል።
በኦሮሚያ ክልል ምዕራብ ጉጂ ዞን በተለያዩ ወረዳዎች በኦሮሞና በጌዲዮ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና በሺዎች የሚቆጠሩም ከቀያቸው ተፈናቅለዋል ሲሉ በችግር ላይ ነን ያሉ ነዋሪዎች ገልጠዋል። ግጭቱ ከተቀሰቀሰ ከአንድ ሳምንት በላይ መሆኑን የተናገሩት ነዋሪዎቹ ችግሩን ለይቶ መፍትሄ የሚሰጥ አካል በመጥፋቱም እስከ ትላንት ድረስ የሰው ሕይወት እየጠፋ ነው ብለዋል። ቆየት ብሎ በዚህም ላይ ዘገባ ይኖረናል። ከአንድ 10 ዓመታት በፊት ከሰሜን ዳርፉር ወደ ቻድ ከተሰደዱ ደቡብ ሱዳናውያን 53ቱ እንደተመለሱ የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ከድርጅቱ ማዕከል ጄኔቫ ሊሳ ሽላይን ያደረሰችንን ትዝታ ብላቸው ይዛ ቀርባለች።
የተባበሩት መንግስታት ድርጅት የነዚህ የሱዳናውያን ስደተኞች ለመጀመሪያ ጊዜ ወደ አገራቸው መመለስ ሌሎችንም ያበረታታል የሚል ተስፋ አሳድሯል ብሏል። እንደ አውሮፓ አቆጣጠር በታህሳስ 2003 ዓመተ ምህረት ሽማቂዎች የሱዳን መንግስት ጋር ፍልሚያ ከጀመሩበት ጊዜ የዳርፉር ጸጥታ ሁኔታ እጅግ ተሻሽሏል ብሏል ድርጅቱ። ያ ጦርነት በብዙ ሺዎች የሚገመቱ ህዝቦችን ህይወት እንዳጠፋና በሚሊዮኖች የሚቆጠሩ ሌሎችን ማፈናቀሉ አይዘነጋም። ባለፈው ቅዳሜ ከምስራቅ ቻድ ኢርዲሚ ካምፕ ወደ አገራቸው ያቀኑት 53 ስደተኞች በ12 ካምፖች በዩኤንኤችሲአርና በመንግስታቱ ድርጅት እርዳታ ከሚተዳደሩ 300,000 ስደተኞች እጅግ ጥቂቶቹ ናቸው። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ቃል አቀባይ አንድሬ ሚሃቺ በዳርፉር የጎሳዎች እርስ በርስ ግጭትና መፈናቀልም በጣም ቀንሷል፣ ድርጅቱ የዚህን ማስረጃም ለስደተኞቹ አቅርቧል ብለዋል ለአሜሪካ ድምጽ በሰጡት ቃል።
It is important to understand that these people came first on a so-called go and see visit to see the conditions, to see what their homes look like and so on before making that decision. There is a growing interest
እነዚህ መጀመሪያ ተመላሾች ሄዱና ሁኔታውን ቤቶቻቸውን ይውና ወስኑ በሚል የሙከራ ፕሮግራም የተመለሱ መሆናቸውን ማወቅ ይገባል። ስለዚህ ሌሎችም ወደ ቤት ንብረታቸው ለመመለስ ፍላጎት እያሳዩ ስለሆነ በዚህ አመት በሺዎች የሚቆጠሩ ስደተኞች ወደ ዳርፉር ይመለሳሉ የሚል ግምት አለ።
ስደተኞቹ መጓጓዣና ለሶስት ወር የሚበቃ የመቋቋሚያ እርዳታና ምግብ ተሰጥቷቸው እንደሚሸኙ ቃል አቀባዩ ጨምረው ገልጸዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቀድሞውን የኤፍቢአይ ዳይሬክተር ጄምስ ኮሚን ወቀሱ። ምክንያት አዲስ ለጻፉት መጽሐፍ ትርፍ ማግኛ ሲሉ የቀድሞውን የደህንነት ኃላፊ ማይክል ፍሊንን ሕይወት አበላሽተዋል በማለት። ትራምፕ በትዊተር ባስተላለፉት መልእክት ኮሚ በፍሌን ደረሰባቸው ያሉትን በደል ዘርዝረው ጥተዋል። ኮሚ የጻፉት ማስታወሻ ለዩናይትድ ስቴትስ ምክር ቤት የተላከ ሲሆን የፍትህ ሚኒስቴር ነው በትናንት ሁለት ወደ ኮንግረሱ የላከው። በኋላም ለተለያዩ መገናኛ አውታሮች ደርሶ ለሕዝብ ይፋ መሆኑ ወይም መቅረቡ ታውቋል።
የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዋሽንግተን ላይ ከዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር ለመገናኘት ፈቃደኛ መሆናቸውን የውጭ ጉዳይ ሚኒስትራቸው ሰርጌ ላቭሮቭ አስታወቁ። ላቭሮቭ ከመንግስታዊ ዜና አውታር ኖቪስት የዜና አገልግሎት ጋር ባካሄዱ ቃለ ምልልስ ፑቲን ለእንዲህ አይነቱ ውይይት ዝግጁ ናቸው ብለዋል። የምንመራው ወይም መረጃችን ለማንም ግልጽ የሆነውና ፕሬዚዳንት ትራምፕ በስልክ ያስተላለፉት ግብዣ መሆኑን ያመለከቱት ላቭሮቭ ከፑቲን ጋር በዋይት ሀውስ ለመገናኘት ቀጠሮ አድርገዋል ነው ያሉት።
የሶሪያ ጦር ከዩናይትድ ስቴትስ ለተተኮሰበት የሚሳኤል ጥቃት ምላሽ ሌላ ኬሚካዊ ጦር መሳሪያ ለመተኮስ መዘጋጀቱን የሚያሳይ መረጃ የለም ሲል የፔንታጎን ባለስልጣናት አስታወቁ። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ጨምሮ እንዳስታወቀው ግን ለማንኛውም ዋሽንግተን በንቃት ትጠባበቃለች። የፔንታገን ዋናው ቃል አቀባይ ዳና ዋይት ትናንት አሙስ ለጋዜጠኞች ሲያስረዱ የሶሪያው ፕሬዝዳንት ባሽር አልአሳድ ከእንግዲህ የኬሚካል ጦር መሳሪያ ቢጠቀሙ ዓለም በምንም ሁኔታ ሊቀበል ወይም ሊታገስ እንደማይችል አመልክተዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ለመንግስታዊው ሪያ ኖቪስቲ ዜና አውታር ሲናገሩ ዩናይትድ ስቴትስ እና ሸሪኮቿ የትኛዎቹ አካባቢዎች ላይ ጥቃት ማድረስ እንደሚቻል ሩሲያ ያስታወቀች መሆኗንና የአየር ጥቃቶቹም መጠናቸውን እንዳልፉ ማሳሰቧን ገልጠዋል። በዚሁ መሰረት ቀይ መስመሩን እንዳላለፉ ነው ላቭሮቭ የተናገሩት።
ኪባ ውስጥ አዲስ ፕሬዚዳንት ቃለ መሐላ ላይ ፈጸሙ ቢሆንም ከዩናይትድ ስቴትስ ጋር ያላቸውን ግንኙነት ግን እንዳልተለወጠ ተገለጸ። ሚጉል ዲያዝ ካነል ትላንት ራውል ካስትሮን ተክተው የስልጣን መንበሩን ከተቀበሉ በኋላ ነው ቃለ መሐላ ላይ ፈጸሙት። ራውል ካስትሮ ከ12 ዓመታት በፊት ወንድማቸውን ፊደል ካስትሮን በመተካት ነበር የአገሪቱ ፕሬዚዳንት የሆኑት። አዲሱ የኩባ ፕሬዚዳንት የካስትሮን ፈለግ እንደሚከተሉ መግለጻቸውን ዘጋቢያችን ዝላቲካ ሆክ ባጠናቀረችው ዘገባ ጠቁማለች። ለዝርዝሩ አዳነች ፍሳዬ።
ኪባ እንደ አውሮፓ አቆጣጠር በ1959 ዓ.ም አብዮት ከተካሄደበት ጊዜ አንስቶ የካስትሮ ቤተሰብ ያልሆነ መሪ ቃለ መሐላ ፈጽመዋል። ነገር ግን ከእነሱ የተለየ ገጽታ ያላቸው እንደማይመስሉ ዳያዝ ካነል ከተናገሩት መገመት ይቻላል።
From every job and trench of the socialist motherland.
ከማንኛውም የሶሻሊስቷ እናት ሀገር ስራና ጉድባ አንስቶ የአብዮታችን ታሪካዊ መሪ የዋናው የጦር አዛዥ ፊደል ካስትሮ ሩዝ ፈለግ ታማኝ ሆናለሁ። የወቅቱ የአብዮታዊ ሂደታችን መሪ የወታደራዊው ጀነራል ራኡል ካስትሮ ሩዝ ትምርቶችና ብርታት አርያም እከተላለሁ።
ፕሬዚደንት ካኔል አያይዘውም ኪባ ኢምፔሪያሊስት ጎረቤቷን በዚህ ገጽታ ነው የምትቀርበው ብለዋል። ዩናይትድ ስቴትስን ማለታቸው ነው። ሁለቱ ሀገሮች ለግማሽ ምዕተ ዓመት ያህል ዲፕሎማሲያዊ ግንኙነት አልነበራቸውም። በሁለቱም ሀገሮች ከሶስት ዓመታት በፊት ኤምባሲዎች የተከፈቱት በባራክ ኦባማ አስተዳደር ወቅት ነው። ይሁንና በቀጣዩ ዓመት በርካታ የአሜሪካ ዲፕሎማቶች ምንነቱ ባልታወቀ በሽታ በመያዛቸው በጣም አስፈላጊ ካልሆኑት በስተቀር ብዙዎቹ ከኪባ ወጥተዋል። የኪባና የዩናይትድ ስቴትስ ግንኙነት በትራምፕ አስተዳደር ወቅት ቀዝቅዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ የኪባ መንግስት በጭቆና መግዛቱን ለመቀጠል ሲል የነጻ ሰዎች ድምጽ እንዳይሰማ ያፍናል ሲሉ ባለፈው ረቡዕ ተናግረዋል።
We urge the new president to listen and respond to Cuban citizens' demands for more prosperous, free, and democratic Cuba.
አዲሱ ፕሬዝዳንት የኩባ ዜጎች የበለጸገች ነጻና ዲሞክራሲያዊት ኩባ እንድትኖር የሚያቀርቡትን ጥያቄ እንዲያዳምጡና ምላሽ እንዲሰጡ ጥሪ እናደርጋለን።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኩባን እንወዳለን እንረዳታለን ሲሉ በፍሎሪዳ ክፍለ ሀገር የሚገኘውን ኪወስ የተባለውን ለኩባ ቅርበት ያለውን ደሴት በጎበኙበት ወቅት ተናግረዋል።
አድማጮች ለሰዓት ያለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አሉላ ከበደና እኔ አዲሱ አበበ ነኝ።
አመሰግናለሁ አዲሱ። ፋለም ዜና የጀመረው መደበኛ ፕሮግራማችን አድማጮች በ19ና በ25 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እንበል።
ኢህአዲግ እንደ አንድ አገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲውና የሀገሪቱ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲው ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው።
በአንድ በኩል አዲሱ ጠቅላይ ሚኒስትር ሙሉ በሙሉ ኢህአዴግ፣ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁም።
ግለሰቡ አብይ አለ፣ እንደገና አልባት የኦሮሞ ብሔርተኛውም አብይ አለ። የኦህዲድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብይ አለ፣ ኢትዮጵያዊው አብይ አለ። እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዟቸውን በጥሩ ሁኔታ ጀምረውታል።
አሁን የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የመጀመሪያ ሁለት ሳምንታት ክንዋኔዎችና አጠቃላዩን የኢትዮጵያ ፖለቲካ ይዘት ለመዳሰስ በሚጥር የኢትዮጵያ መጪ ዕጣ እድሎችና ፈተናዎች በሚል ከተሰናዳ ተከታታይ ውይይት የተወሰደ ነው። የሰማችኋቸውም በቅደም ተከተላቸው የመጀመሪያዋ የአዲስ ስታንዳርዷ ጸዳለ ለማ፣ እርሷን ተከትሎ የሰማችሁት ከብዙ ዓመታት በፊት ህትመቷ በተቋረጠው የአዲስ ነገር ጋዜጣቸው የሚታወቀው መስፍን ነጋሽ እና መጨረሻ የሰማችሁት ሄኖክ የማነ ነው ከስቴት ኦፍ ኒውዮርክ ዩኒቨርሲቲ። በምሽቱ ውይይት በሁለተኛው አጋማሽ ጠብቋቸው። አሁን ወደ ቀዳሚው ዘገባ።
በኦሮሚያ ክልል ምዕራብ ጉጂ ዞን በተለያዩ ወረዳዎች በኦሮሞና በጌዴኦ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና በሺዎች የሚቆጠሩ ከቀያቸው ተፈናቅለው በችግር ላይ እንደሚገኙ ነዋሪዎች ገልጸዋል። ግጭቱ ከተቀሰቀሰ ከአንድ ሳምንት በላይ መሆኑን የተናገሩት ነዋሪዎቹ ችግሩን ለይቶ መፍትሄ የሚሰጥ አካል በመጥፋቱ እስከ ትናንት ድረስ የሰው ሕይወት እየጠፋ መሆኑን ተናግረዋል። ጽዮን ግርማ።
በምዕራብ ጉጂ ዞን የተለያዩ ወረዳዎች የኦሮሞና የጉጂ ተወላጆች በጋራ ተስማምተው ተጋብተውና ተዋልደው ለዘመናት አብረው እንደኖሩ ከሁለቱም ወገን ያነጋገርናቸው ነዋሪዎች ይናገራሉ። በወረዳዎቹ በ1987 እና በ1990 ዓ.ም ግጭቶች ተከስተው እንደሚያውቁና በግጭቱም የሰው ሕይወት ጠፍቶ ንብረት ወድሞ እንደነበር፣ ግጭቱም ከበረደ በኋላ ተመልሰው አብረው በሰላም ሲኖሩ እንደነበር የሁለቱም ወገኖች ይናገራሉ። የነዚህ ግጭቶች መነሻ ከመሬት ጋር የተያያዘ እንደነበርና ህዝበ ውሳኔ ተደርጎ የተወሰኑት ወረዳና ቀበሌዎች ወደ ጌዲዮ ዞን፣ የተወሰኑት ደግሞ ወደ ጉጂ ዞን ተካለው በየዞናቸው ሲተዳደሩ ቆይተዋል ባይ ናቸው። ሐሙስ ሚያዝያ 4 ቀን 2010 ዓ.ም በድጋሚ ያገረሸውና ለብዙ ሰዎች ሞት፣ ንብረት መውደምና በሺዎች ለሚቆጠሩ ሰዎች መፈናቀል ምክንያት ነው ያሉትን ግጭት የሁለቱም ተወላጆች የተለያየ ምክንያት ይሰጣሉ። በአሁኑ ሰዓት ከቀያቸው መፈናቀላቸውን የገለጹት የጌዲዮ ተወላጅ ስለ ግጭቱ መነሻ ጠይቂያቸው ነበር።
ከአሁን በፊት በመነሻነት ከ1969 በ1977ም ተነስቶ በ19ም እንደዚህ አይነት ግጭት ተነስቶ ነበር። መነሻው ግዜው የማንነት ጥያቄ ላይ ያተኮረ ጉዳይ ነው።
ምን አይነት የማንነት ጥያቄ?
እንግዲህ እዛ ያለ ሁለት ብሔረሰብ ነበረ የምንኖረው። የጉጂና የገዴ ብሔር ነን። የምንቀበ ተዋልደን አብረን ብዙ አመታት የኖርን ህዝብ ነን።
ታዲያ ማንነት ጥያቄው እንዴት ነው የተነሳው?
እንግዲህ እዛ አካባቢ ያለው የምኖረው የሚበዛው የገዴ ብሔር ተወላጆች ናቸው።
የት አካባቢ አካባቢውን እስቲ ግልጽ ያርጉት። የት አካባቢ ነው የሚበዛ?
ወረዳ ላይ እንደም አምስት ወረዳዎች ላይ ናቸው። መነሻው ነገሩ የተነሳው አብዛኛው ጦርነቱ በየዘመናቱ እየተነሳ ያለው በዛው በሚርሳን ጉጂ ዞን ነው።
አሁን ይሄኛው ግጭት የተነሳው መቼ ነው?
ከሚያዝያ 3 2010 ጀምሮ ነው።
ምንድነው የቀሰቀሰው? በሚያዝያ 3
እንግዲህ ሚያዝያ 3 ላይ የገዶ ልብስ አልባሳት ላይ የተነሳ ነው። እዛ ላይ ገዶ መኖር አይችልም፣ ከሀገራችን ይውጡልን፣ መኖር አትችሉም በሚል ላይ ነው የተነሳው።
ይሄ ግጭት ወዴት አመራ?
እንግዲህ ግጭቱ ከዚህ ከትንሹ ከሚያዝያ 3 ጀምሮ እንደም ወደ ብዙ ሺህ ህዝብ ህይወት ቤት መፈናቀል፣ እንደገና ደግሞ የብዙ መቶ ሰው ህይወት መጥፋት ቀጥሎ የብዙ ሺህ እንዳለ እንግዲህ በወረዳ ያለ ቤቶች እንዳለ ነገራቀረም።
የኦሮሞ ተወላጅ የሆኑ የአካባቢው ነዋሪ በበኩላቸው የግጭቱ መነሻ በጌዲዮ በኩል እንደተጀመረ ይናገራሉ።
መንስኤው ገዶዎች መጀመሪያ ጥያቄ ያቀረቡት የገዶ ልዩ ዞን ስተን የሚለው ነው ጥያቄያቸው። ከዚህ በፊት አንድ ወር እስከ ሁለት ወር በፊትም እንትን ጥያቄውን አቅርቦ ነበሩ። ጉጂ ምንም ነገር ሳላደርጉ ነው ከጉጂ ዞን ነው ከጉጂ ዞን ከከርሳ ወረዳ እንዳለ ተፈኖ በራሳቸው ፍላጎቱ ተፈናቀሉት እና እዛ ላይ ደግሞ እንትን ጥያቄውን አቅርቦት ነበረ። ደግሞ የኦሮሚያ ፕሬዚዳንት ቢሮም እንትን ጥያቄውን አቅርቦት ነበረ። ከዚያ እሱ ብቻ ሳይሆን ወጥ ጉጂ ዞን ማለት ነው ምዕራብ ጉጂ ዞን ነው ጥያቄውን ያቀረቡት። እዛ ጥያቄው ላም ደግሞ አሁንም ይሄ ማውን ጥያቄ ነው አይሆንም ተብሎ ነው ወደ ታች የወረዱት። ጥያቄው ደግሞ ለእናንተ አይገባም ተብሎ ነው ወደ ታች የወረዱት እንጂ ስለ ልብስ እና ስለ ባህል ምናምን ምንም አገናኝም። ጥያቄያቸው ትንሽ አይመሳሰልም።
በጉጂ ዞን ስር የሚገኙ የጌዲዮ ተወላጆች ራሳችን በራሳችን የማስተዳደር ውሳኔ ይሰጠን በሚል ጥያቄ ማቅረባቸውና ያንንም ለማስፈጸም በሚሞክሩበት ጊዜ በጉጂ ማህበረሰብ በኩል ቁጣ ተቀስቅሶ ነው ወደ ውጊያ የተገባው ይላሉ። የጌዲዮ ተወላጅ በበኩላቸው ግጭቱ በተቀሰቀሰበት ጉጂ ዞን ቀርጫ ወረዳ የሚኖሩ የጌዲዮ ተወላጆች የጠየቁት ልጆቻቸው በአፍ መፍቻ ቋንቋቸው መማር እንዲችሉ በቀርጫ ወረዳ በሚገኙ ትምህርት ቤቶች ውስጥ በጌዲዮኛ ቋንቋ ትምህርት እንዲሰጥ የሚጠይቅ ነበር ይላሉ። ይህ ጥያቄ በወረዳው አስተዳዳሪዎች በበቂ ሁኔታ ምላሽ ባለማግኘቱም ለበላይ አካል አቤቱታ እንዳቀረቡ ይገልጻሉ።
እኔ ራሴ እንደውም ከዛ ተነስቼ ኦሮሚያ ቢሮ ድረስ ችግሩን ለመግለጽ የካቲት 2 ላይ እንግዲህ በየጊዜው ይህን ችግር የሚፈጥሩ አመራር፣ ፖሊስ፣ በአጠቃላይ አማራ ካቢኔ ከታች እስከላይ ያለው ጫና ሲበዛብን ቀደም ብለን ኦሮሚያ ክልላዊ መንግስት መስን አመልክተናል። ግጭቱ ከመነሳቱ በፊት
ምን መልስ አገኛችሁ?
ክልሉ ወደ ምዕራብ ጉጂ ዞን እውነታውን አጣርሳችሁ ይህንን ጉዳይ አጣርሳችሁ ወደ እኛ መልሱ የምንዘጋበን ወደ ዞን ተጻፈ።
ከዛ ምን አሏችሁ?
እውነታው ጥሩ ነው ኮንታ ዋቅረን እናንተም ይህ በጥሩ አካሄዶ ሄዳችሁ ህግን በተከተለ መንገድ ስለሄዳችሁ ወደ ታች እኛም የዞኑ አመራር ኮሚቴ አዋቅረን ወደ ታች እንወርዳለን። እናንተም እያን አንዳችሁ 10 ሰው ከሽማግሌ ከወጣት ከሴቶች አደራጅቱ ጠብቁ ነው ተባል ነው መጀመሪያ ጊዜ። እንግዲህ እንዲህ በሚባልበት ጊዜ ዞኑ ክፍል ወረዳው ደዳቤ ከላከ በኋላ በወረዳ ያለው እንግዲህ አመራር ይሄ ገዳው ህዝብ ሪፍረንደም ነው የጠየቀ የሚል እንግዲህ ቅስቀሳ ነው ተነሳ።
ጥያቄው ይህ ሆኖ ሳለ የጌዲዮ ተወላጆች ወደ ጌዲዮ ዞን እንዲጠቃለሉ የሚጠይቅ ጥያቄን ያቀረቡት የሚለው ያልተገባ ቅስቀሳ ወደ ጥላቻና ግጭት ወሰደው ይላሉ። ያነጋገርኳቸው ሌላ የጉጂ ተወላጅ በበኩላቸው ከሀያ ዓመት በፊት ለህዝብ ውሳኔ የተቋጨውን ጉዳይ እንደገና ተቀስቅሷል ባይ ናቸው።
አሁን ጦርነቱ የመሬት ጉዳይ ነው። መሬቱ እነሱ ወደ ደቡብ መሬት ቆርጦ ወደዛ መውሰድ ፈልጋሉ። ከኦሮሚያ ደግሞ እንዴት እኛ መሬት ይወስዳል ብለ ነው። ይሄ ነው ጥላቻው።
ያ ሰው እራሳል የቆየ ነገር እራሳል ስረሰ ደግሞ ይህን ነገር ነገር አሁንም በዛን ሰዓት ስድስት ዓመት ህፃን ያን ጊዜ 20 በፊት የተነሳ ነገር አስታውስም። ያው እንደ አዲስ አድርገው ነው ተነሳ ነት በዛ በፊትም እንደዛ ሲገረትም እንደዛ ነው አሉ። በቃ እንደዛ ነገር ነው እንዳየው።
አንድ ጌዲዮ ተወላጅ አናግሬ ነብና እሳቸው የሚሉት እኛ ችንዛ ስንኖር ከተማው ላይ መብታችን መጣሱን የጠየቅ ነው እንጂ የመሬት ጥያቄ አላነሳንም። የመሬት ጥያቄ እንደተነሳን ተደርጎ ስለተወራ ነው ያሉኝ አሉ።
አሁን ለምሳሌ ወረቀት ጻፈ ወረቀቶች በዘንድሮ ማለት አራተኛው ውስጥ የተጠየቀ ወረቀት አለ፣ ሰባተኛው አስካውን ቅርብ ጊዜም የተጠየቀ አለ። ልዩ ዞን እንጠይቃለን ብሎ ለምሳሌ ይሄንን ወረቀት አለ ለምሳሌ እነሱ የተጠየቀ ወረቀት ማለት ነው። አሁን ይሄን ነገር ገበሮቹ አሁን ይሄን ምስክር አያውቅም ይሄን ነገር ዋና ዋና ከጨፌ ከድል ከሌላ ቦታ አለ ሰዎች ነው ይሄን ነገር የሚከፈከሰው። ኦሮማ ሄዶ ይጠይቃል፣ ፌደራል ይጠይቃል፣ እዚህ መጥቶ ይጠይቃል። ይሄን ደግሞ ቡጂን ስትሰማው እንዴት እኛ መረት ይጠይቃሉ? እኛ መረት ያለውን መረት ይችል ይሄን መጥቶ እንዴት ከኛ ያለውን ይሄን መጀመሪያ ወስዶ የነበረው ወስዷል፣ አሁን የቀረ እንዴት መጥቶ ወስዷል እኛ መረት ብለው ነው ተነሳ።
ውስጥ ለውስጥ ሲብላላ የቆየው ጉዳይ ወደ ግጭት ሲያመራ በሁለቱም መካከል ጦርነት መሰል ውጊያ ለቀናት ከተካሄደ በኋላ በሁለቱም ወገን ብዙ ሰዎች መሞታቸውን ቁጥር ጠቅሰው ይናገራሉ። በሁለቱም ወገን ሰዎች ቀያቸውን ጥለው መፈናቀላቸውንም ይገልጻሉ። ከሁለቱም ክልል አስተዳደር የቁጥር መረጃን ለማግኘት ሙከራ ብናደርግም ስልካቸው ስለማይነሳ ልናገኛቸው አልቻልንም እንጂ ነዋሪዎቹ የሚናገሩት በአካባቢው የብዙ ሰው ሕይወት መጥፋቱን ነው። የጌዲዮ ተወላጅ የጌዲዮንና የጉጂን ማህበረሰብ መለያየት አይቻልም፣ አብረን የኖርነን የዞን አስተዳዳሪዎች ናቸው ጥያቄያችንን በተሳሳተ መንገድ እየተረጎሙ ወደ ግጭት የሚዳርጉን፣ ትክክለኛ ፍትህ ይሰጡን ሁኔታው ይፈታ ነበር ይላሉ።
በኦሮሚያ ውስጥ ሆኖ በክልሉ ሆነን ማንነታችን ታውቆ በቋንቋ ተናግረን በቋንቋችን ልጆቻችን እንዲማሩልን ነው የምንፈልገው። ሰብአዊ መብታችን ዲሞክራሲያዊ መብታችን ተከብሮልን ልጆቻችን ባህላችን እንዲያውቁልን የታፈነ ይህንን የአፈና ስርዓት ከና እንዲወገድልን ነው የምንፈልገው። እኛ እንግዲህ ሪፍረንደምንም አልጠየቀም። አና ስለበዛብን ታጣቂ አመራሩ ክፍል አበግ ብንል ሰሚ የለንም። ማታ ስንደበደብ ነው የምናድረው። መኗሪ ህዝብ እዛ ንብር ማራት አይቻልም። አበግ ብንል ህጋዊ መሳሪያ ህጋዊ እቃዎች እየተወረሱብን ነው ያለው። አበግ ብንል ሰሚ የለንም።
የኦሮሞ ማህበረሰብ ተወላጅም ጥያቄው የመሬት ካልሆነና ሁለቱ ማህበረሰቦች አብሮ በመኖር ችግር አልነበረባቸውም ይላሉ።
እሱ በታሪክም የመጀመሪያ በታሪክም በኦሮሞ ታሪክም እነሱ እንደ ወንድም ነው እንጂ እንደ ሌላ እንደ ኢትዮጵያ ሆኖ እንደ ሌላ ብሔረሰብ ሳይሆን እንደ ኢትዮጵያ ሆኖ በጣም ከኢትዮጵያ በጣም ወደ ኦሮሞ ቀርበው እነሱ ነው ሽማግሌዎች የምናገሩ መጀመሪያም እና ይጋባሉ። አንድ በቃ በጉጂም በኦሮሞም በኩል እነሱ ይናገራሉ። እነሱም በጉጂ ጅበ ኦሮመኛ ይናገራሉ። አገባሉ። አያት ነው፣ ኦጎት ነው፣ አባት ነው። በቃ አንድ ላይ ብዙ አመት የቆየ ስለሆነ ብዙም በዛ በኩል ጥርጣሬ የለውም። በዛ በጣም ይወዳደላሉ። ራሳቸውን በጣም ብዙ እንትን ርቀት የለውም።
የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረታሪያት ጽህፈት ቤት ይህንን በተመለከተ ድርጊቱን የፈጸሙት የህብረተሰቡን ሰላምና የሀገሪቱን ጸጥታ የማይፈልጉ ኃይሎች ናቸው የሚል መግለጫ አውጥቶ ነበር። እነዚህ ኃይሎች ከሚያዝያ 2 እስከ ሚያዝያ 8 2010 ዓ.ም ድረስ ባለው ጊዜ ውስጥ በጉጂ ዞን ቀርጫ ወረዳ በብሔረሰቦች መካከል ሆን ብለው ግጭት እንዲፈጠር በማድረግ በሰላማዊ ዜጎች ላይ የሞትና የመቁሰል አደጋ እንዲደርስ ከማድረጋቸውም በላይ ከፍተኛ ቁጥር ያለው የአካባቢው ነዋሪ እንዲፈናቀል አድርገዋል ሲል ይወቅሳል። በአሁኑ ጊዜ የተፈጠረውን ችግር ለመፍታት የጸጥታ ኃይሎች ከአካባቢው መስተዳደርና ህብረተሰብ ጋራ በመሆን ከፍተኛ ጥረት በማድረግ ላይ ናቸው ይላል መግለጫው። ከቀያቸው የተፈናቀሉ ዜጎችን ወደ ቀድሞ ቦታቸው እንዲመለሱ ለማድረግና የተረጋጋ ህይወታቸውን እንዲቀጥሉ ለማስቻል እንዲሁም የአስቸኳይ ጊዜ እርዳታ እንዲደርሳቸው በማድረግ በኩል መንግስትና የቀጠናው ኮማንድ ፖስት ከአካባቢው መስተዳደርና ከሚመለከታቸው አካላት ጋራ በመስራት ላይ ይገኛሉም ብሏል። የጸጥታ ኃይሉ አጥፊዎቹንና ሁከት ፈጣሪዎቹን ተከትሎ በቁጥጥር ስር ለማዋል ከፍተኛ ክትትልና ቁጥጥር በማድረግ ላይ ይገኛል ይላል መግለጫው አክሎ። ዛሬ ለጌዲዮ ተወላጅ ይህንን መግለጫ አንስቼ ጠይቄያቸው ነበር። እሳቸው እንደሚሉት አሁን በዚህ ግጭት የተፈናቀሉ ሰዎች በየቦታው በከፍተኛ ችግር ላይ ናቸው ነው። ችግሩን ከስሩ ለመፍታት ፍላጎት ያለው አካል ባለመኖሩ ምክንያት ጉዳዩ ተፈቷልና ወደ ቀያችሁ ተመለሱ ተብሎም ትላንት ድረስ ግድያ ነበር ይላሉ። የኦሮሞ ማህበረሰብ ተወላጅም ይህንን ሐሳብ ይጋራሉ። ግልጽ የሆነ ውይይት ስላልተደረገና ጉዳዩን የሚፈታ አካል ባለመኖሩ ዛሬ ድረስ ተፋጠናል። በመካከላችን መከላከያ ገብቶ ይገኛል ብለዋል። ጉዳዩንም በሀገር ሽማግሌዎች ለመፍታት በሁለቱም ወገን 80 80 ሽማግሌዎች ቢመረጥም ሁለቱ ሽማግሌዎች ተገናኝተው ለመነጋገር እንኳን አልቻሉም ባይናቸው። ጉዳዩን ከሁለቱ ክልሎች ለማጣራት ተደጋጋሚ ጥረት አድርገን የነበረ ሲሆን ስልካቸው ስለማይሰራና ስለማይነሳ ልናገኛቸው አልቻልንም። እንዳገኘናቸው ይዘን ለመመለስ ጥረታችንን እንቀጥላለን። በሌላ በኩል በሁለቱም ወገን ያነጋገርናቸው ሰዎች በጋራ በስልክ መስመር ላይ ተገናኝተው ለመወያየት ፈቃደኛ በመሆናቸው ሁለቱን ወገኖች አወያይተን በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጠቅላይ ሚኒስትር አብይ አህመድ ከወልቃይት የአማራ ማንነት ጥያቄ ኮሚቴ አባላት ጋር ተነጋገሩ። ከዚሁ ከወልቃይት ጋር በተያያዘም በመቀሌ ሰጡት የተባለውን አስተያየት በተመለከተም ምላሽ መስጠታቸውን የኮሚቴው አባል አቶ አጣላይ ዛፌ ለአሜሪካ ድምጽ አስረድተዋል። ከጠቅላይ ሚኒስትሩ ጋር የተደረገ ውይይት ትርጉም የሚኖረው ግን ቀጣይነት ሲኖረውና ውጤት ሲያገኝ መሆኑን እኚሁ የኮሚቴ አባል ተናግረዋል። ጠቅላይ ሚኒስትሩ በጎንደር ከተማ ከተለያዩ ህብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ከተነሱት ዋና ጉዳዮች አንዱ ይሄው የወልቃይት ጉዳይ መሆኑን አመልክተዋል። እስክንድር ፍሬው ዝርዝሩን ይዟል።
ጎንደር የቅርብ ጊዜው ፖለቲካዊ አለመረጋጋት ጠባሳ ካልሻረባቸው፣ በተቃውሞ እንቅስቃሴው ወቅት የተነሱ ጥያቄዎችም እልባት ካላገኙባቸው ዋነኛ የኢትዮጵያ አካባቢዎች አንዷ ናት። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህች ታሪካዊትና የቅርብ ጊዜው የተቃውሞ እንቅስቃሴ ማዕከል አምርተዋል። ጠቅላይ ሚኒስትሩ ጎንደር የገቡትም በመቀሌው ጉብኝታቸው በወልቃይት ጉዳይ ሰጡት የተባለው አስተያየት ገና እየተበላላ ባለበት ወቅት ነው። እናም ይህ የወልቃይት ጉዳይ በከተማዋ ባደረጉት ውይይት ዋነኛ ጥያቄ ሆኖ ቆያቸው። በጎንደር ከተማ ጉሃ ሆቴል አዳራሽ ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ጥያቄው በተለያዩ ተሳታፊዎች መነሳቱን የአማራ ክልል ቴሌቪዥን ዘግቧል። የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ጠቅላይ ሚኒስትሩ ከወልቃይት ጋር በተያያዘ በመቀሌ ሰጡት የተባለው አስተያየት ተገቢ እንዳልሆነ በመግለጽ ጥያቄ አቅርበዋል። ጠቅላይ ሚኒስትሩ በሰጡት ምላሽ ከዚሁ ጋር በተያያዘ የጎንደር ከተማና አካባቢው እንደዚሁም ጉዳዩን የሚከታተለው ሌላው ሰው እንዳኮረፋቸው መረጃው እንደደረሳቸው ጠቁመዋል። ጠቅላይ ሚኒስትሩ እንዳሉት በመቀሌ ቆይታቸው ከወልቃይት የአማራ ማንነት ጥያቄ ጋር የተያያዘ ጥያቄ አልቀረበላቸውም። የሰጡት ምላሽም በተጠየቀው ጥያቄ አግባብ የሚታይ እንጂ ከማንነት ጋር የተያያዘ አለመሆኑን አስረድተዋል። የወልቃይትን ጉዳይ በተመለከተ የኮሚቴው አባል አቶ አታላይ ዛፌ ለጠቅላይ ሚኒስትሩ ያቀረቡት ጥያቄ ግን ሰፋ ያለ ነበር። ጥያቄው አሁንም አልተመለሰም ያሉት አቶ አታላይ ምላሽ ከመስጠት ይልቅ ጥያቄውን ያነሱ ሰዎች ለእስራትና ለእንግልት እየተዳረጉ ነው ብለዋል። ጥያቄዎችን በማንሳታችን ደረሱብን ያሏቸውን በደሎችም ዘርዝረዋል። በስብሰባው ላይ የተገኙትንና ይህንን ጥያቄ ያነሱትን አቶ አታላይ ዛፌን ማምሻውን በስልክ አነጋግሬያቸው ነበር። ለጠቅላይ ሚኒስትሩ ያቀረቡትን ጥያቄ ይበልጥ አብራርተውልኛል።
ያልኳቸው እኔ አንደኛ በትግራይ ክልል በሄዱ ጊዜ የወልቃይት ጉዳይ የዲያስፖራ ጥያቄ ነው ብለው ተናግረዋል። ስለዚህ በዚህ ደግሞ እኛ ዛሬም አማራ፣ ነገም አማራ፣ ለዘላለምም አማራ ነው። ይህ አማራነታችን ደግሞ በዚህ አይነት መልክ ሊናገሩት አይገባም የነበረ የወልቃይት ጥያቄ የማንነት ጥያቄ የሚል እንደሌለ ሆኖ ነው የተነገረው። የዲያስፖራ ነው። ዲያስፖራ ከምድረ በዳ ሞት የተረፈ ከባህር የተረፈ ኮንቲነር ውስጥ ታሽጎ ሲሄድ ከሞት የተረፈ ያ ነው ዲያስፖራ ተብሎ የሚጠራ ያለ ከዚህ ሀገር በስደትና በመከራ የወጣ ነው። አሁንም ሀገሩን እንደናፈቀ ሀገሩን መመለስ እንደፈለገ ያለ ህዝብ ነው። ነገር ግን እኛ የዲያስፖራ ጥያቄ ይዘን አይደለም የተነሳ ነው። ይህን ጥያቄ መጀመሪያ ላይ ለማወቅ ቢፈልጉ ኖሮ አዲስ አበባ ካሉት ዲያስፖራዎች ጋር ከሚጠያየቁና ከሚነጋገሩ ወልቃይት ወርደው ጠገዴ ወርደው መጠየቅ ይገባዎት ነበር። አስቀድመው ይህን በመናገሮ ግን በጣም አዝነናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢኖር ይሄ ዘመን ይሄ ብቻ ነው። የአማራ ወጣት፣ የኦሮሚያ ወጣት በየአስፋልቱ ወድቆ ደሙ እየፈሰሰ ያለ የተማረ ወጣት ነው። አገር ማልማትና ማሳደግ ሲችል ሬንጀር የለበሱትም ሲቪል የለበሱትም ሁሉም የአንድ አባት የአንድ እናት ልጆች ናቸው። ለምንድን ነው የምታጋድሉን? ለምንድን ነው የምትገድሉን? ለምንድን ነው የምታሳድዱን? ህገ መንግስቱን ያመጣችሁት እናንተ፣ የብሔር ጥያቄ የሚባል ያመጣው ኢህአዴግ። እኔ ብሔር አማራ ነው ስል ደግሞ የለም በግድ ትግራይ ነህ ትግሬ ነህ ተብሎ መገደድ ምን አመጣው? ይህን ጥያቄ በማንሳታችንና ይህን ጥያቄ ለመመለስ ባለመፈለግ ጎንደር ከተማ ላይ በክልላችን በዞናችን ገብተው ህዝብ ለመዝረፍ ሰው ነው የዘረፉ። እኔ ነው የተዘረፍኩኝ ከቤቴ። ለምንድን ነው የምናልቀው? ለምንድን ነው የምንሞተው? ዴሞክራሲ ከሆነ ለምንድን ነው ተነጋግረን ጥያቄ የማይመለስና የማይፈታ? የትግራይ መንግስት በየሄድንበት ቦታ እያሳደደ እያሰነን ያለ ለምንድን ነው? አሁንም ወልቃይት ላይ 9 የኛ ኮሚቴዎች በዋስትና መልክ 20-20 ሺህ ብር እንዲያስይዙ ተደርጎ ለፌዴራል አቃቢ ህግ ለመጠየቅ 2 ወደ አዲስ አበባ ሂደዋል። አሁንም ክስ ላይ ነው ያለ ነው። አሁንም እያሳደዱን ያለ፣ አሁንም እያሸማቀቁን ያለ። የወልቃይት ምላሽ፣ የማንነት ጥያቄ ምላሽ ሊሰጠው ይገባል።
እንግዲህ ጠቅላይ ሚኒስትሩ ሰጡት የተባለውን ምላሽ የደረሰኝን ልንገረውትና እሱን ያረጋግጡልኛል። ከዛ የእናንተን አስተያየት በምላሻቸው ላይ የእናንተን አስተያየት ይነግሩኛል። አቶ አታላይ፣ እንግዲህ ጠቅላይ ሚኒስትሩ ለዚህ በሰጡት ምላሽ የጎንደር ከተማና አካባቢው እንደዚሁም ጉዳዩን የሚከታተለው ሌላ ሰው እንዳኮረፋቸው መረጃው እንደደረሳቸው ይጠቁመዋል። ነገር ግን የተባለው ነገር ትክክል እንዳልሆነ አስረድተዋል። ጠቅላይ ሚኒስትሩ እንዳሉትና እዚህ በሀገር ውስጥ የመገናኛ ብዙሃን ዘገባ እንደተጠቀሰው በመቀሌ ቆይታቸው ከወልቃይት የአማራ ማንነት ጥያቄ ጋር የተያያዘ ጥያቄ አልቀረበላቸውም። የሰጡት ምላሽም በተጠየቀው ጥያቄ አግባብ የሚታይ እንጂ ከማንነት ጋር የተያያዘ አለመሆኑን አስረድተዋል። ይሄ ትክክል ነው? ይሄንን ነው ምላሽ የሰጡት? የእናንተ አስተያየት ምንድን ነው በዚህ ላይ?
አሁን ዛሬ የሰጡት ምላሽ አሁን አንተ ባልከኝ መልክ ነው የመለሱት። አንድ ግለሰብ ጠየቀኝ፣ ለዚህ ግለሰብ የሰጠሁት መልክ ነው የሚሉት። ዋናው ነገር ግን ይሄ ለማን ነው የምተወው? ለአድማጭ ነው። የመጀመሪያ የተናገሩትና አሁን የሰጡት መልስ አድማጭ አይቶ ነው የሚፈርደው። ዋና ነገር ግን ያሉት ምንድን ነው? ግለሰብ ስለጠየቀኝ ዲያስፖራ ነው እያበጣበጠን ያለ ሲለኝ ለግለሰቡ የሰጠሁት መልስ እንጂ የወልቃይት ጉዳይ በግሌ አልመልሰውም፣ በአዳራሽ ስብሰባም አይመለስም፣ በህግና በህገ መንግስት መሰረት ግን ይመለሳል ብለው ነው መልስ የሰጡ።
አቶ ላይ ቶም እንደጠቀሱት የወልቃይትን ጉዳይ በተመለከተ ህገ መንግስቱ ይህንን ለመመለስ የሚያስችል አቅም እንዳለው ጠቅላይ ሚኒስትሩ መግለጻቸው ተመልክቷል። ከእናንተ ኮሚቴ ጋር ከወልቃይት የአማራ ማንነት ኮሚቴ ጋር በቅርበት በአካል በመገናኘት ጭምር ስራቸውን እንደሚያከናውኑም ተናግረዋል። ይህ ትክክል ነው? ይህን ያረጋግጡልኝና በዚህ ላይ አስተያየታችሁ ምንድን ነው? ምላሻችሁ ምንድን ነው?
በመጨረሻ ስብሰባው እንዳለቀ በግል ጠርተው አነጋግረውናል።
እናንተንም አነጋገሯችሁ ከስብሰባው በኋላ?
ከስብሰባ በኋላ አታላይ ዛፌ፣ ጌታቸው አደመ፣ ወረታው አዛናው፣ ተሻገር ወልደ ሚካኤል አራታችንም ገብተን አቶ ገዱ አንዳርጋቸው፣ አቶ አለም መኮንን፣ ክብር ጠቅላይ ሚኒስትር አብይ አህመድ፣ እነዚህ ሶስቱ ባሉበት እኛም አራታችን ገብተን ለብቻችን በአንድ ክፍል ቁጭ ብለን ተነጋግረናል።
የንግግሩ ውጤት ምን ነበር? ምን ቃል ገቡላችሁ ጠቅላይ ሚኒስትር
ያሉን? አንደኛ በህዝቡ ፊት የተናገሩት ንግግር ነው። በዚህ ተረዱኝ፣ እኔ የመለስኩት የግለሰብን ጥያቄ መልስ እንጂ የወልቃይት ማንነትን ለመመለስ አይደለም፣ ትክክል አይደለም ለማለት ፈልጌ አይደለም። ስለዚህ በዚህ እንድትረዱኝ እፈልጋለሁ። ከአሁን በኋላ እየተገናኘን መነጋገር፣ ተቀራርበን መነጋገር፣ ከትግራይ መንግስትም ጋር በመቀራረብ መነጋገር እንችላለን ብለውናል።
አጠቃላይ እንግዲህ አሁን እናንተ የኮሚቴውን አባላት ለብቻ ካነጋገሩበት እንዲሁም በጎሃ ሆቴል በጎንደር ከተማ ከሚገኙ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ከገለጹት በመነሳት ጠቅላይ ሚኒስትሩ እናንተ በነበረው ሁኔታ ምንድን ነው አጠቃላይ የኮሚቴያችሁ አስተያየት ምንድን ነው? አጠቃላይ
ቅሬታ ሁሉ ገልጠናል። እኛ ቅሬታችን ምንድን ነው? እኛ እዚህ መጥተን ተገኝተናል በዚህ ስብሰባ። ነገር ግን እዚህ መገኘት እየተገባው ሳይገኝ የቀረ ወንድማችን ኮሎኔል ደመቀ ዘውዱ ጎንደር በተፈጠረው ሁከት ምክንያት ወደዚህ መምጣት አይቻልም። ስለዚህ ይሄ አንድ እንደ ቅሬታ አቅርበነዋል። አሁን ያለው አመለካከት በተለይ በትግራይ መንግስት
አድማጮች፣ ወደ መጽሔቱ ዝግጅት እንዘልቃለን። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በመጪው ሳምንት ከሰኞ እስከ ረቡዕ ዋሽንግተን ዲሲ ናቸው። አድማጮች ሌላ ሶስተኛ የቀረ ክፍል አለ። ቀደም ብሎ የቀረበውን ዘገባ የሚመለከት የማክሮንን ዘገባ ቆየት ብለን አቀርባለን። ወደዛው መልሳችሁ
ያለው እይታ ለኛ እያሸማቀቀን ስለሆነ አሁንም በወልቃይት የነበሩ 9 ኮሚቴዎቻችን 7ቱ ሁመራ ወርደው 20 ሺህ ብር ዋስትና ሲዘው ሁለቱ ደግሞ አዲስ አበባ ፌደራል አቃቢ ህግ ለማመልከት ሂደዋል። አሁንም እያሳደዱን ስለሆነ እያሸማቀቁን ስለሆነ ይሄን ነገር ተረድተው መፍትሄ ሊሰጡን ይገባል ብለን ሁሉ ይሄን ጥያቄ አቅርበንላቸዋል። ሊታገሱ ይገባል ለሸማቀና ይገባል ይሄን አንድ ነገር ያድርጉልን ብለናቸዋል። ተቀራርበን እንነጋገራለን ብለውናል። በዚህ ንግግራቸው እኛ ረካን የምንለው ሌላ ጊዜ አቀራርበው ካነጋገሩን ዛሬ እንደተገናኘነው አዲስ አበባም እንደዚህ ከተገናኘና ከተነጋገርን ሰየው ነው።
ኮሎኔል ደመቀ ለምን ያልተገኙት? አቶ ተራ
አንደኛ አልተጠራን። በአዴን ነው የጠራን እኛን በአዴን ነው የጠራን። በአዴን ሲጠራንም የባዴን ቢሮ ነው የጠሩን። ሁለት ሰው ለሁለት ሰው ብቻ ትኬት አለን ያሉን። ስለዚህ እኔና አቶ ጌታቸው ነው የገባን። አቶ ተሻገርና አቶ ወረታው ድንገት አጋጣሚ ለመጠቀም ብለው ሄዱ ገብተዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ በጎንደር ቆይታቸው የአማራ ክልል ከሱዳን ድንበር ጋር ያለውን ጥያቄ በተመለከተ እንደዚሁም የልማት ተጠቃሚነትንና ሌሎች ጉዳዮችን በተመለከተ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ቀደም ብሎ ተከታዩን ዘገባ ለማቅረብ ስላደናገርን ይቅርታን ጠይቃለን። አሁንም ወደ ሁለተኛው ክፍል አጋማሽ ወደሚወስደን ሌላ ዘገባ ነው የምናልፈው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ ተባባሪያቸውን በመከላከያ ሚኒስትርነት ሾሙ። ኢትዮጵያ የስኳር ኢንዱስትሪዋን ለማዳበር የውጭ ሀገራት ተቋራጮች እየፈለገች መሆኗ ተገለጸ። ኢትዮጵያና ሱዳን ስለ ህዳሴ ግድብ የሚካሄደው ንግግር ከሽፏል ማለታቸው ግብጽ እንደማትቀበል አስታወቀች የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ጥንብራችን የምንመለከተው።
ብሉምበርግ የዜና አገልግሎት ድረገጽ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ካቢኔ ሲሰይሙ እንደሳቸው ኦሮሞ የሆኑትን ሞቱማ መቃሳን መከላከያ ሚኒስትር አድርጎ መሾማቸውን ገልጿል። የፔትሮሊየም ሚኒስትር የነበሩት ሞቱማ መቃሳ መከላከያ ሚኒስትር የሆኑት ዶክተር አብይ የቀድሞውን ጠቅላይ ሚኒስትር ከስልጣን እንዲሰናበቱ ያስገደደውን ለሁለት ዓመታት ያህል የዘለቀውን አለመረጋጋት ለማስታገስ ባላቸው ፍላጎት መሰረት መሆኑን ብሉምበርግ አክሏል። አዲሱ መንግስት የካቢኔ ሹምሽር ያደረገው ሰዎች የሚያሰሙት ምሬት መፍትሄ ለመሻትና ሙስናን ለመዋጋት ባለው ፍላጎት ነው ሲሉ ዶክተር አብይ ትናንት የካቢኔ ለውስ ያደርጉ ባሰሙት ንግግር ጠቁመዋል።
ሞቱማ እንደ ዶክተር አብይ የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት ስራ አስፈጻሚ ኮሚቴ አባል ናቸው። በመከላከያ ሚኒስትርነት የቀድሞ ጠቅላይ ሚኒስትር ከስልጣን ሲሰናበቱ የተደነገገውን የአስቸኳይ ጊዜ አዋጅ የሚያስተባብረውን ኮማንድ ፖስት ወይም የእዝ አካልን ይመራሉ። አቶ መለስ አለሙ ሄርቦሮ አቶ ሞቱማ ሚኒስትር የነበሩበትን የፔትሮሊየም ሚኒስትር ይሆናሉ። ኢትዮጵያ በአሁኑ ወቅት ቢያንስ 4.5 ትሪሊዮን ኪዩቢክ ጫማ የሚሆን የጋዝ ግኝት እያዳበረች በመሆኗ የፔትሮሊየም ሚኒስቴር ቁልፍ ቦታ እየሆነ መምጣቱን የብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል።
አሁንም የብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያ መንግስት የሀገሪቱን የስኳር ኢንዱስትሪ በበለጠ እንዲለማ የሚረዱ የውጭ ኩባንያዎችን የመቅጠር እቅድ አለው። የሀገሪቱ ወታደራዊ ኃይል በዋና ዋና ውጥኖች ላይ የነበረው ኮንትራት ግን ተሰርዟል። ጠቅላይ ሚኒስትር አብይ አህመድ ኮንትራት በመስጠት በኩል ለጸጥታ ኃይሎች የሚደረገው አድሎ እንዲቀንስ የልማት ውጥኖች ደግሞ ህዝቡን የሚያካትቱ እንዲሆኑ የማድረግ ፍላጎት እንዳላቸው ማመልከታቸውን ብሉምበርግ ድረገጽ ላይ ወጣው ጽሑፍ ገልጿል። የአገሪቱ መንግስት ይዞታ የሆነው የኢትዮጵያ ስኳር ኮርፖሬሽን በአማራ ክልል የሚገኙን ጣና በለስ ሁለትን ለማዳበር የሚችል አዲስ ተቋራጭ እየፈለገ ነው።
ለጣና በለስ ሁለት የውጭ ሀገራት ተቋራጮች ለመቅጠር እየፈለግን ነው ሲሉ የስኳር ኮርፖሬሽኑ ቃል አቀባይ አቶ ጋሻው አይችሉም ባለፈው ማክሰኞ ተናግረዋል። በብቃት ጉድለትና በማዘግየት ተግባር ምክንያት በሀገሪቱ ወታደራዊ ኃይል ሲንቀሳቀስ የነበረውን የብረትና ኢንጂነሪንግ ኮርፖሬሽን በውጥኑ ላይ የነበረውን ሚና ማቆሙን የብሉምበርግ ዘገባ አውስቷል። ሜቴክ አፍሪካ ትልቆቹ ከሚባሉት ወታደራዊ ኃይሎች አንዱ በሆነው የኢትዮጵያ ወታደራዊ ኃይል የሚንቀሳቀስ ሲሆን በታላቁ የህዳሴ ግድብ ግንባታ ስራና በኦሮሚያ ክልል በሚገኘው የማዳበሪያ ተቋም እንቅስቃሴ ውስጥ ገብቷል።
ጠቅላይ ሚኒስትር አብይ ታዲያ ባለፈው እሁድ ባደረጉት ንግግር መንግስት ወታደራዊ ኃይል በሀገሪቱ ኢኮኖሚ ያለው ሚና የመቀነስ እቅድ እንዳለው አመላክተዋል። ጠቅላይ ሚኒስትሩ ባደረጉት በተለይም በተላለፈ ንግግር የጸጥታ ኃይሉ ከማንኛውም አይነት አድሎ ጸርቶ ህዝቡን በህገ መንግስቱ መሰረት ማገልገል አለበት ማለታቸውን የብሉምበርግ ድረገጽ ላይ ወጣው ዘገባ አውስቷል።
አህራም ኦንላይን የተባለው የግብጽ ድረገጽ በኩሉ ኢትዮጵያና ሱዳን ስለ ታላቁ የህዳሴ ግድብ የሚደረገውን ንግግር የከሸፈው በግብጽ ምክንያት ነው ያሉትን ግብጽ አትቀበልም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግሯል ይላል። ግብጽ ካርቱም በተካሄደው ንግግር የተሳተፈችው በአውንታዊ ዓላማና የሶስቱን ሀገሮች መሪዎች መመሪያዎችን በተግባር ላይ የሚያውል ስምምነት ላይ ለመድረስ ባላት ፍላጎት መሰረት ነው። ህዳሴ ግድብን አስመልክቶ የሚደረገው ቴክኒካዊ ንግግር ከአጣብቂኝ ሁኔታ የሚወጣበት መፍትሄ ለማግኘት ነው ሲሉ የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ አህመድ አቡ ዘይድ ባለፈው ሐሙስ መናገራቸውን አህራም ድረገጽ ጠቅሷል።
አቡ ዘይድ አያይዘውም ግብጽ ስለ ታላቁ የህዳሴ ግድብ በሚካሄዱ ቴክኒካዊና ፖለቲካዊ ስብሰባዎች ላይ ያሏት ሁሉም አቋሞች ጥርጣሬ ውስጥ የሚያስገቡ አይደሉም። የሶስቱንም ሀገሮች ጥቅም የሚያስጠብቅ መግባባት ላይ ለመድረስ ስትል የማመቻቸት ባህሪ አሳይታለች ብለዋል። የግብጽ የውጭ ጉዳይ ሚኒስትር ሸኩሪ ውይይቱን ለሁለተኛ ጊዜ በካይሮ ለመቀጠል ጥሪ የሚያደርግ መልእክት ባለፈው ረቡዕ ለሱዳንና ለኢትዮጵያ አቻዎቻቸው መላካቸውን ድረገጹ ጠቁሟል።
ይህም ግብጽ ቴክኒካዊ ውይይት እንዲቀጥልና ስምምነት ላይ ለመድረስ ያላትን ፍላጎት ያረጋግጣል። ስለሆነም ግብጽ በአንዳንድ ሚዲያዎች እንደተሰራጨው መግባባት ላይ እንዳይደረስ እንቅፋት ልትሆን አትችልም ብለዋል ቃል አቀባዩ። ባለፈው ሳምንት ካርቱም የተደረገው ስብሰባ የህዳሴ ግድብ በግርጌ ተፋሰስ ሀገሮች ግብጽና ሱዳን ላይ የሚኖረውን አንድምታ በሚመለከት በተደረገው ጥናት ላይ ያለውን ያጣብቅኝ ሁኔታን ለመፍታት የሚደረጉ ድርድሮች አካል ነው።
የግብጽ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ የተካሄደው ንግግር ተጨባጭ ውጤት አላስገኘም ማለታቸውን ድረገጹ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ባለፈው ሐሙስ ለጋዜጠኞች በሰጡት መግለጫ የአባይ ወንዝ የውሃ ድርሻ ክፍፍልን በሚመለከት እንደ አውሮፓን አቆጣጠር በ1959 ዓመተ ምህረት በግብጽና በሱዳን መካከል የተደረገውን ኢትዮጵያ ያልተሳተፈችበትን ውል ኢትዮጵያ እንድትቀበል ግብጽ ጠይቃለች። ይህ ደግሞ ለኢትዮጵያ ቀይ መስመር ነው ማለታቸውን አህራም ድረገጽ ላይ ወጣው ዘገባ ጠቁሟል።
እንደ አውሮፓ አቆጣጠር በ1959 ዓመተ ምህረት በተደረገው ስምምነት መሰረት ግብጽ በአመት 55.5 ቢሊዮን ኪዩቢክ ሜትር የአባይ ውሃ መጠን፣ ሱዳን ደግሞ በአመት 18 ቢሊዮን ኪዩቢክ ሜትር ያገኛሉ። ኢትዮጵያና ሌሎች የአባይ ወንዝ ተፋሰስ ሀገሮች በቅኝ ግዛቱ ወቅት በተደረገው ስምምነት እንዲሳተፉ አልተደረገም። የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ጋንዶር ንግግሮች ያስገኙት ተጨባጭ ውጤት የለም ማለታቸውን የሶስቱ ሀገሮች የመስኖ ሚኒስትሮች በቴክኒካዊ ንግግር ስምምነት ላይ ያልተደረሰበት ምክንያት ለማየት ስብሰባ ያደርጋሉ ማለታቸውን አህራም ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
አድማጮች፣ አሁን ውይይት የኢትዮጵያ መጪ ዕጣ እድሎችና ፈተናዎች።
በትናንትናው ምሽት ጀመር ያደረግነው ውይይት ነው። አሉላ አንተ ነበርክ ውይይቱን ያስተናደኸው እና ወደ ዝግጅቱ ተንደረደረ።
አመሰግናለሁ አዲሱ። እንደጠቀምከው በትላንት ዝግጅታችን የጠቅላይ ሚኒስትር አብይ አህመድን የካቢኔ ሚኒስትሮች ሽግሽግና ሹመት አስመልክቶ ሁለቱ ተወያይ እንግዶቻችን ከሶስቱ ያቀረቡትን ግምገማ አሰምተን የሶስተኛዋን እንግዳችን አስተያየት ለዛሬ በቀጠሮ አሳድረን የተለያየ ነው። አሁን ለእንግዶቻችን ማንነት ለማስታወስ ራሳቸውን የሚያስተዋውቁበት እናስቀድም።
ሄኖክ የማነ እባላለሁ። ያው በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ እዚህ የስቴት ዩኒቨርሲቲ ኦፍ ኒውዮርክ።
ተዳለን ለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ ነኝ።
መስፍን ነጋሽ እባላለሁ። ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ በትርፍ ጊዜ። የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ።
ለትውውቁ በድጋሚ አመሰግናለሁ። የትላንቱን የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሽግሽግና ሹመት በትላንትናው ምሽት ፕሮግራማችን ሄኖክ የማንና መስፍን ነጋሽ መልከት ባደረጉበት ነው አጠር ያለውን ውይይታችንን ለዛሬ በቀጠሮ ያሳደር ነው። ጸዳለ ባንቺን እነሳ። አንቺም እስኪ ለሄኖክና መስፍን ሁሉ የትላንቱን የጠቅላይ ሚኒስትር አብይ አህመድን አዲስ አስተዳደር የካቢኔ ሚኒስትሮች ሽግሽግና ሹመት ባጭሩ ገምግሚልንና ላስተዋወቅ ነውና ብዙ ቀጠሮ ለተያዘለት ሰፊ ውይይታችን እንደርደር።
እሺ፣ አመሰግናለሁ አሉላ። እኔ የትላንትናውን የእሳቸውን የአስተዳደር ሽግሽግ ማስተላለፍ ከፈለጉት መልእክት አንጻር በሶስት የተለያየ አቅጣጫ ነው የምመለከተው። የመጀመሪያው ትዝ ይልህ ከሆነ እሳቸው እንደተመረጡ የኢህአዴግ ስራ አስፈጻሚው እንደመረጣቸው በማግስቱ ሽፈራው ሽጉጤ የጽህፈት ቤቱ ኃላፊ አዲስ ካቢኔት ማዋቀር አያካትትም የእሳቸው መመረጥ የሚል ለሚዲያ የተናገሩት ነገር ነበርና ብዙ ሰው ትንሽ ሀሳብ ገብቶት ያዳመጠው ኢንተርቪው ይመስለኛል ይሄ ነገርና ትንሽ ግራ መጋባት ውስጥ ገብተን ነበረ። እንግዲህ አዲስ ጠቅላይ ሚኒስትር ተመርጦ የራሳቸውን ካቢኔ ማቋቋም ካልቻሉ ምንድን ነው አዲስ የሚያሰኛቸው ወደሚለው ነገር ገብተን ነበር። እንግዲህ ሰዎችን ያመጡበት ምክንያት አንደኛ ያው ህገ መንግስቱ በሚፈቅድልኝ መሰረት የራሴን ካቢኔ አቋቁማለሁ የሚለውን መረጃ ለህዝቡ እንዲደርስ ስለፈለጉ ይመስለኛል። ሁለተኛ ደግሞ ስብጥሩን ስንመለከት ከተለያዩ ድርጅቶች የመጡትን የካቢኔ አባላት ስብጥር ስንመለከት በዚህ ምንድን ነው ማስተላለፍ የፈለጉት መልእክትም ይመስለኝ። እንግዲህ የእሳቸው ወደ ስልጣን መምጣት ባለፉት 4 አመታት የተከናወኑት የህዝባዊ ተቃውሞዎች ውጤት ናቸው እሳቸው በመጀመሪያ ደረጃ። እና ይሄ ህዝብ ተቃውሞ ደግሞ እያደር ምን ወደሚለው መጥቷል፣ የህወሓትን የበላይነት አለመቀበል። ሁለተኛው ማስተላለፍ የፈለጉት የካቢኔ አባላታቸውን ስብጥር ስትመለከት ይሄ የህወሓት የበላይነትን የሚለውን ለመቀነስ ዝግጅት ያደረጉበት የካቢኔት ሽግሽግ ይመስለኛል። ሶስተኛው መልእክት በዚህ ማስተላለፍ የፈለጉት የተሻሉ ሰዎችን ወደ የሚያስፈልጉበት ቦታ የማስቀመጥ መልእክት ማስተላለፍ የፈለጉ ይመስለኛል። ለምሳሌ የገቢዎችና ጉምሩክን ዋና አስተዳዳሪ ከኦሮሚያ ክልል ወስደው እዛ ያስቀመጧቸው አቶ ዑመር በኦሮሚያ ክልል በሚሰሩት በጣም ጠንካራ ሰው እንደሆኑ ብዙ ሰው የሚቀበላቸው ናቸው እና ያንን ችሎታ ባላቸው ሰዎች ካቢኔን አስተካክያለሁ የሚለውን እነዚህ ሶስቱን መልእክቶች ለማስተላለፍ ቆርጠው የተነሱበት እርምጃ ይመስለኛል። ነገር ግን ይህን ባደረጉበት ጊዜ ራሳቸውንም አጣብቂኝ ውስጥ የከተቱበት ሁኔታ ነው የሚታየኝ።
እስኪ በምሳሌ አስረጅን።
እሺ፣ ለምሳሌ ይሄ ሽግሽግ በአሁኑ ሰዓት በሀገሪቷ ላይ ያለው የአስቸኳይ ጊዜ አዋጅ ከዚህ በፊት የሚመሩት በኮማንድ ፖስቱ ስር የነበሩት 7 ሰዎች ከ7 አሁን 4 የኦህዴድ ተወካዮች ሆነዋል። ያ ማለት ምንድን ነው? ኦህዴድ የአስቸኳይ ጊዜ አዋጁን በአሁን ሰዓት በሱ እጅ ነው ያለው ማለት ነው። ቅዱን ማንሳት ወይም ደግሞ አስቸኳይ ጊዜ አዋጁ እንዲሰረዝ ለማድረግ በኦህዴድ ላይ ትልቅ ኃላፊነት ነው የተጣለው እና ይሄ ነገር አጣብቂኝ ውስጥ ነው የሚከታቸው። ከ7 ሰዎች 4 የኦህዴድ ሆነው ይሄ አስቸኳይ ጊዜ አዋጅ በተለይ በኦህዴድ በኩል ከባድ ተቃውሞ የገጠመው አካሄድ ስለነበረ እስከ መቼ ሊያስቀምጡት ይችላሉ? ይሄ በራሳቸው ላይ ትልቅ ኃላፊነትን የጣሉ ነው የሚመስለኝ። ሌላው አጣብቂኝ ደግሞ ያው ምንም እንኳን ስብጥሩ የተለያየ ይሁን እንጂ የሰዎቹን የስራ ሁኔታ ከዚህ በፊት ስትመለከት ከየትም የመጡ አይደሉም። እርግጥ ነው 10ሩ አዳዲስ ናቸው፣ 6ቱ ከነባር መስሪያ ቤት ወደ ነባር ሚኒስቴር መስሪያ ቤት የተዘዋወሩ ናቸው ከነበሩት ውስጥ። ነገር ግን አዳዲስ የምትላቸው ሰዎች ራሱ ከዚህ በፊት በኢሃዲግ መዋቅር ውስጥ
የሚታወቁ
ኢሃዲግን ኢሃዲግ ያደረጉ ሰዎች ናቸው። ስለዚህ አዲስ ፊት የሚባል ነገር የለም። ለነሱ ስራ አዲስ ሊሆን ይችላል እንጂ እነዚህ ሰዎች የኢሃዲግ ውጤቶች፣ የኢሃዲግ አስተጻሚዎች በተለያየ ደረጃ ኢሃዲግን ኢሃዲግ ያደረጉ ሰዎች ናቸው። ምን አጣጥኝ እስከተዋቸዋል። ዞሮ ዞሮ ኢሃዲግን ነው ሪሳይክል ያደረጉት፣ መልሰው ኢሃዲግን ነው የባወዙት እና ይሄ አጣጥኝ ነው። ይሄ እንግዲህ ሊሆን ይችላልበት ምክንያቱ ኢሃዲግ በ27 አመታት ውስጥ የተሻሉ ሰዎችን ከመህዳር ያስወገደበት አሰራር ነው ሲከተል የነበረው። በፖለቲካም ደረጃ ይሁን በኢንተሌክቹዋል ደረጃ በምንም ይሁን በምን ኢህአዴግ እነዚህ ሰዎች ከገበያ ያስወጣበት ነው። ስለዚህ ኬት ማምጣት ይችላሉ? ተአምር ሊሰራ የሚችል ካቢኔ መበወዝ አይችሉም። ዞሮ ዞሮ ኢህአዴግ ነው መበወዝ የሚችሉት እና እንደዚህ አይነት መምታታት የነበረበት ነው። ያም ሆኖ ግን ቁርጠኝነታቸውን የገለጹበት ነበረ። ለምሳሌ ሙስና ላይ የተናገሩት ቀይ መስመር መሻገር አይቻልም ብለው የተናገሩት አለ። ፓርላማ አስፈጻሚነታቸው ምን ያህል ሊሆን እንደሚችል እያደረም እናየው ነው ማለት ነው። ትናንትናውን የካቢኔ ድወዛ በእንደዚህ መልኩ ነው የሚመለከተው።
መልካም። የካቢኔ ሽግሽጉንና ሹመቱን በተመለከተ የየበኩላችሁን አስተያየት አቅርባችኋል። እስኪ ወደ ዋናው ቀደም ብለን ወደ አስተዋወቅ ነው ያለፉትን ሁለት ሳምንታት ክንዋኔዎቻቸውንና የወደፊቱንም መጪ ሁኔታ ወደምንቃኝበት ውይይት እንዝለቅ። የኢትዮጵያ ማለዳ ፈተናና አድሎች በሚል የተከታታይ ውይይት አካል ነው ይህ ከሶስታችሁ ጋር የምናደርገው ቀዳሚ ውይይት። እድሎቹ ምንድናቸው? ፈተናዎቹስ? አንዳንድ ነጥቦችን እናነሳለን። የዶክተር አብይ ወደ ስልጣን መምጣት የጠቅላይ ሚኒስትርነቱን ኃላፊነት መረከብ ማግስት የተነሳሱ ስሜቶችን ከግምት አስገብታችሁ ከዛ ስሜት በስሜት ብቻ ከተያዘው ኃላፊነቱን የተቀበሉበትን ተንተርሶ ያሰሙት ንግግር ብዙዎችን ያነቃቃ ይመስላል። የተለያየ ትችቶች ወይም ሐሳቦች ሊቀርቡ የመቻላቸውን ያህል ከዛ ማግስት ምን አደረጉ? ጊዜው አጭርም ቢሆን ባለፉት ሁለት ሳምንታት ውስጥ ምን አይነት ክንዋኔዎች ነበሯቸው የሚሉትን በደምሳሳው እንመለከታለን። እስኪ መስፍን አንተን ላስቀድም። ያ መነቃቃት ወይም መነሳሳት የፈጠረውንም ስሜት ምክንያታዊነቱን ጭምር ይዘህ ብትንደረደር።
እንግዲህ አብይ ያው ዶክተር ይለዋል ብዙ ሰው በንግግር ውስጥ። እኛ ማዕረግ በጣም እንወዳለን። እኔ አብይ አህመድ ጠቅላይ ሚኒስትር እያልኩ ብቻ ነው የምቀጥለው። እንግዲህ አዲሱ ጠቅላይ ሚኒስትር የበዓለ ሲመት ንግግራቸው በብዙዎች ዘንድ ቢያንስ ጥሩ ስሜት የፈጠረ ነው። ይሄ የሆነበት ዋና ምክንያት የሚመስለኝ ንግግሩ የተደረገበት ጊዜና አገሪቱ በዛ ወቅት የነበረችበት ሁኔታ ይመስለኛል። አሁንም በዛ ሁኔታ ነው ያስፈርግ እና እሱ ለንግግሩ ተጨማሪ ጉልበትና ተጨማሪ ትርጉም እንዲሰጠው አድርጎታል። በብዙዎች ዘንድ እንደው ጥሩ ጎን ያለው ተስፋ የሚፈነጥቅ የሚመስል ስሜት የሰጠው ለዛ ይመስለኛል። ሌላው ያ ወቅት ከንግግሩ ከጭብጡና ከመልእክቱ እንዲሁም ካቀራረቡ በተጨማሪ ብዙ ሰው ኢትዮጵያ ለገባችበት ችግር መፍትሄው ከየት ነው የሚመጣው የሚል በጣም የሚያስጨንቅና የሚያሳስብ ስሜት ውስጥ ያለ የኢትዮጵያ መጻኢ ዕድል ምንድን ነው የሚሆነው እያለ እየተነጋገረ በነበረበት ወቅት የመጣ ንግግር ስለሆነ ክብደት አግኝቷል ብዬ አምናለሁ። ከዛ ወዲህ ጠቅላይ ሚኒስትሩ የቀጠሉት በንግግራቸው ነው። ሶማሌ ክልል መሄዳቸው በርግጥ ከንግግሩ በተጨማሪ ራሱ ለጉብኝት መሄዳቸውም በጣም ፖለቲካዊ ትርጉም ያለው አስፈላጊም ነበር ብዬ አስባለሁ። ከዛ አምቦ ላይ ተመሳሳይ ነገር ሆኗል። ከዛ መቀሌ ላይ ሆኗል። እነዚህ በውስጣዊ በኢህአዴግ ውስጥ ባለ የፖለቲካ ጨዋታ እንዲሁም ማገሪቱ ውስጥ በፈፈነው የውጥረትና የክራይሲስ ፖለቲካ አስፈላጊ ጉብኝቶች ናቸው ብዬ ወስዳለሁ፣ ይሰማኛል። ንግግሮቹ ግን እንግዲህ እየበዙ ሲመጡ ወደ መደጋገም ሊቀርቡ ትንሽ ነው የቀራቸው። ግን እስካሁን በጥሩ ጎኑ ነው የምመለከተው ንግግራቸውን።
ወደ ኒውዮርክ ልምጣና ባለፉት ሁለት ሳምንታት ውስጥ አንድ ጠቅላይ ሚኒስትር ወደ ስልጣን በመጣ በሁለት ሳምንታት ውስጥ ምን ሊያደርግ ይችላል? ራሱን የቻለ ጥያቄ ነው። ኢትዮጵያ ካለችበት ሁኔታ አንጻር ሊለኩም ይችሉ ምን ያህል ግምት የሚሰጣቸው ክንዋኔዎች አድርገዋል? ሄኖክ ተከታትለው ከሆነ
በሁለት ሳምንት ውስጥ በዲሞክራሲያዊ መንገድ ከተመረጠ ጠቅላይ ሚኒስትርም የተለየ ነገር መጠበቅ የሚቻል አይመስለኝም። እኔ ከሳቸው ጠብቅ የነበረው መስፍን ጋጥሶታል አገሪቷ ከነበረችበት ሁኔታ ውጥረት አጥላቻም አንጻር ያሳዩት ትልቅ ኃላፊነት ይሰማው ሀገራዊ ስሜትን የሚያነሳሳ የእርቅ የአንድነት መንፈስ ያላቸው ንግግሮች ማድረጋቸው ትልቅ ዋጋ አለው፣ ትልቅ አስተዋጽኦ አድርጓል። ያንን የምልበት ምክንያት አንደኛው እንደተባለው አገሪቷ የነበረችበት አጣብቂኝ ምን ሊፈጠር ይችላል፣ ወዴት ይሄድ ነው፣ ምን አይነት ግጭት ሊፈጠር ይችላል የሚል ትልቅ ስጋት በነበረበት ሁኔታ ያን ማድረጋቸው ብዙ ውጥረት እንዲረግብ አድርጓል። እና በተለይ ደግሞ ከመጡበት ሁኔታ አንጻር ያልተጠበቀ ነው። የአቶ ለማና የጠቅላይ ሚኒስትር አብይ እንደዚህ አይነት አገራዊ መንፈስ ያለው መልእክት ይዘው መምጣታቸው በአጭር ጊዜ ስናየው በጣም ትልቅ አስተዋጽኦ አድርጓል። እኔ የምጠብቀው የነበረው ያንን ነው። ንግግሮቹ አሁን እንግዲህ በተለያየ ቦታ ያደረጓቸው ንግግሮች እንዲሁ ዝርዝር ገብተን እንጥቀስ ከተባለ ያው ማንስማማባቸው የማይጥሙን ነገሮች አሉ። ግን ያንን እንዲያስወግዱም አንጠብቅም ካሉበት ሁኔታ አንጻር ግለሰቡ አብይ አለ፣ እንደገና ምናልባት የኦሮሞ ብሔርተኛውም አብይ አለ። የኦህዲድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብይ አለ፣ ኢትዮጵያዊ አብይ አለ። እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዟቸውን በጥሩ ሁኔታ ጀምረውታል። እንግዲህ አንዳንድ ስጋቶች አሉ። ንግግሮቻቸው ላይ ንግግር ዋጋ እስካለው ድረስ ሁሉንም ለማስደሰት ሲሞክሩ ሁሉንም እንዳያስከፉ እና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳይወድቅባቸው ስጋት አለኝ። እስከ ቅሬታዎች አሉ፣ ግን በአብዛኛው የተሳካ ነበር ማለት ነው።
እንግዶችን አመሰግናለሁ። አድማጮች፣ ውይይቱ ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የማዕከላዊ አፍሪካ ሪፑብሊክ በዓለም ደረጃ ቋፍ ላይ ካሉት ሀገሮች መካከል አንዷ ናት። ሙስሊሞቹ የሴሌካ አማጽያን ውህደት ከአምስት ዓመታት በፊት ያኔ ፕሬዚደንት የነበሩትን ፍራንሷ ቦዚዜን አስወግደው ስልጣን ያዙ። ይሁንና የሴሌካ ውህደት ሙስሊም ባልሆኑት መንደሮች ላይ የግድያ፣ የወሲብ ጥቃትና የዘረፋ ዘመቻ ከፈቱ። ጸረ ባላካ የተባሉ ክርስቲያን ሙስሊሞች ለመበቀል ተመስርተው በሙስሊም ማህበረሰብ ላይ ተመሳሳይ ሽብር ዘመቻ አሰፈኑ። ይህን መሰረት በማድረግ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሲቪሉን ህዝብ ለመጠበቅና የማዕከላዊ አፍሪካ ሪፑብሊክን ለማረጋጋት ሲል የሰላም ጥበቃ ኃይል መደበ። ዛምቢያ በብዙ የተባበሩት መንግስታት ድርጅት የሰላም ጥበቃ ጥረት ቁልፍ አጋር ነች። በአሁኑ ወቅት ከ1000 በላይ የሚሆኑ የዛምቢያ ወታደሮችና ፖሊሶች በአራት የተለያዩ የሰላም ጥበቃ ተልእኮዎች ተመድበዋል። በአሁኑ ወቅትም ሌላ የዛምቢያ ወታደሮች ግብረ ኃይል በማዕከላዊ አፍሪካ ሪፑብሊክ የሰላም ጥበቃ ተልእኮ ለመመደብ እየተዘጋጁ ናቸው። ዩናይትድ ስቴትስ የዛምቢያን ወታደራዊ ኃይል አቅም ለመገንባት ስትል በቅርቡ ከህንድ ጋር በመተባበር የዚምባብዌ ወታደሮች ለሁለት ሳምንታት ያህል የሕክምና ስልጠና እንዲሰጣቸው አድርጋለች። የዩናይትድ ስቴትስ ወታደራዊ ሐኪሞች ከሁለት የህንድ ወታደራዊ ሕክምና ጓዶች ጋር በመተባበር ለተለያዩ የሕክምና እርዳታ አቅርቦት አስፈላጊውን ምላሽ ለመስጠት እንዲችሉና መሰረታዊ የመጀመሪያ ምላሽ ክህሎት እንዲኖራቸው ለማስቻል ከዛምቢያ ወታደራዊ የሕክምና ሰራተኞች ጋር ሰርተዋል። የሁለት ሳምንታቱን የስልጠና ወጪን የቻለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሰላም ስራዎች ፕሮግራም ነው። የስልጠናውን ስራ ያስተባበረውም የዩናይትድ ስቴትሱ አፍሪካ ኮማንድ ወይም እዝ ነው። የሰላም ጥበቃ ተልእኮ በዓለም ደረጃ ችግር ባለባቸው አንዳንድ ሀገሮች እርቅ ለማውረድና የድህረ ግጭት መረጋጋት እንዲኖር ለመጣር ወሳኝ ነው። የተባበሩት መንግስታት ድርጅት በአሁኑ ወቅት ግጭት ባለባቸው ሀገሮች ሰላምና ደህንነት እንዲኖር ሲቪሎችን ለመጠበቅ ወደ 100,000 የሚጠጉ ሰላም ጠባቂዎች መድቧል። የተባበሩት መንግስታት ድርጅት በሰላም ጥበቃ ተልእኮና በአቅም ግንባታ ተግባር የድርጅቱ የሰላም ጥበቃ ተልእኮ ዓላማንና መንፈስን ያግዛል። እንዲህ አይነቱ የስልጠና ተግባር የወታደሮቹን ዝግጁነት ማሻሻል ብቻ ሳይሆን ህንድና ዩናይትድ ስቴትስ የስልጠና ዘዴዎችንና ልምዳቸውን ከሰፊው የሰላም ጥበቃ ማህበረሰብ ጋር እንዲጋሩ እድል ይከፍትላቸዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያልነውን በዚሁ ማብቃታችን ነው። ቅዳሜ ከልዩ ልዩ ዝግጅቶች ጋር እንገናኛለን። አሁን የትግርኛው ስርጭት ይህን ሙዚቃ ተከትሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።